የኢትዮጵያ የሕዝብ ተወካዮች ምክር ቤት በጎፋ ዞን ገዜ ጎፋ ወረዳ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ላጡ ወገኖች የሶስት ቀናት ብሔራዊ ሐዘን አውጇል። በምክር ቤቱ አፈ ጉባኤ ስም ዛሬ አርብ የወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ሕይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑን አስታውቋል። በተያያዘ ዜና በከፋና በቤንች ሸኮ ዞኖች ከትናንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ሕፃናትን ጨምሮ ስድስት ሰዎች መሞታቸውን የደቡብ ምዕራብ ኢትዮጵያ ክልል ፖሊስ ኮሚሽን ቢሮ አስታውቋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ተጨማሪ ዘገባ አለው።
የሕዝብ ተወካዮች ምክር ቤት በጎፋ ዞን ገዘ ጎፋ ወረዳ ከንቾ ሳቻ ጎዝድ ቀበሌ በተከሰተው የመሬት መንሸራተት አደጋ ሕይወታቸውን ያጡ ወገኖች የሚታሰቡበት የሶስት ቀናት ብሔራዊ ሐዘን እንዲታወጅ መወሰኑን ዛሬ አርብ ባወጣው መግለጫ አስታውቋል። በምክር ቤቱ አፈ ጉባኤ በአቶ ታገሰ ጫፎ ስም በወጣው መግለጫ ከነገ ሐምሌ 20 ቀን 2016 ዓ.ም ጀምሮ ለሶስት ቀናት በአደጋው ሕይወታቸውን ያጡ ዜጎችን በማሰብ ብሔራዊ የሐዘን ቀን ሆኖ እንዲታወጅና የኢትዮጵያ ሰንደቅ ዓላማ ዝቅ ብሎ እንዲውለበለብ መወሰኑ ተገልጿል። አደጋው ምክር ቤቱ በእረፍት ላይ ያለ የተከሰተ መሆኑን መግለጫው አመልክቶም ብሔራዊ የሐዘን ቀንና የአገሪቱ ሰንደቅ ዓላማ ዝቅ ብሎ የሚውለበለብበት ሁኔታ በአፈ ጉባኤው እንደሚወሰን በሰንደቅ ዓላማው አዋጅ ቁጥር 863 ህዝባር 2006 አንቀጽ 2 ላይ መደንገጉን አመልክቷል። በተያያዘ ዜና በደቡብ ምዕራብ ኢትዮጵያ ክልል በከፋና በቤንች ሸኮ ዞኖች ከትላንት በስቲያ ረቡዕ ሌሊት በደረሰ የመሬት መንሸራተት አደጋ ሁለት ሕፃናትን ጨምሮ ስድስት ሰዎች መሞታቸውን የክልሉ ፖሊስ ኮሚሽንና የክልሉ የኮሚኒኬሽን ቢሮ አስታውቀዋል። ከትናንት በስቲያ ረቡዕ ሐምሌ 17 ቀን 2016 ዓ.ም ለሐሙስ አጥቢያ ሌሊት ከስምንት ሰዓት በኋላ በክልሉ ከፋ ዞን በተከሰተ የመሬት መንሸራተት አደጋ የሰዎች ሕይወት ማለፉን የክልሉ የፖሊስ ኮሚሽን የሕዝብ ግንኙነት ዲሬክተር ኢንስፔክተር ደጀና አሰፋ በስልክ ለአሜሪካ ድምጽ ገልጿል። ኢንስፔክተር ደጀነ በአደጋው የተፈናቀሉ ነዋሪዎች ስለመኖራቸውና ተጨማሪ ጉዳት እንዳይከሰት በመስጋት 148 አባወራዎች አካባቢውን እንዲለቁ መደረጉን ማስታውቀዋል።
እዚህም አደጋ የደረሰው በከፋ ዞን ቤቻ ወረዳ ሞዲዮ ጎንቦራ ቀበሌ ቁጥር 3 መንደር ተብሎ በሚጠራበት ሐምሌ 17 ቀን ለ18 አጥቢያ ከሌሊቱ 8 ሰዓት ጀምሮ በጣለው ከባድ ዝናብ ምክንያት የአንድ ቤተሰብ አባላት ሰተው ናዳ አባት፣ ሁለት ህጻናትና ህይወታቸው ሲያልፍ አንድ የልጆቹ እና ከባድ አካል ጉዳት ደርሶባት ቦንጋ ገብረ ጻድቅ ሻው ሆስፒታል በሕክምና ላይ የምትገኝ ሲሆን ሌሎች 148 አባወራዎች ከነቤተሰቦቻቸው የተፈናቀሉበት ሁኔታ አለ። እዚህ ላይም የቤት እንስሳት ሻማሳ የነበረው እንሰት፣ ኮሮሪማ፣ ቡና የተለያዩ ማሳው ላይ ጉዳት የደረሰበት ሁኔታ አለ።
በተመሳሳይ በዚሁ በደቡብ ምዕራብ ኢትዮጵያ ክልል በንች ሸኮ ዞን ሰሜን በንች ወረዳ በተከሰተው የመሬት መሰንጠቅና መናድ አደጋም ጉዳት መድረሱን ኢንስፔክተር ደጀነ ተናግሯል።
ሰሜን በንች ወረዳንና ደቡብ በንችን የሚያገናኝ መንገድ የመሰንጠቅ አደጋ ደርሶበታል። ወደ 208 የሚጠጉ ማህበረሰብ ክፍሎች ከዚሁም ተፈናቅለው በትምህርት ቤቶች አካባቢ እንዲጠለሉ የተደረገ
በዚሁ ዞን ከሐምሌ 15 ቀን 2016 ዓ.ም አንስቶም በጉራ ፈርዳ ወረዳ በተከታታይ እየጣለ ያለውን ከባድ ዝናብ ተከትሎም በተከሰተ ተመሳሳይ አደጋ የሶስት ሰዎች ሕይወት ማለፉና በንብረት ላይ ጉዳት መድረሱን የክልሉ መንግስት ኮሚኒኬሽን ጉዳይ ቢሮ አስታውቋል። አስክሬናቸውም እስካሁን እየተፈለገ መሆኑን አመልክቷል። በወረዳው በኮመታ ቀበሌ እየጣለ ባለው ከባድ ዝናብ ሳቢያ 3 ሄክታር መሬት የሚሆን ደን በናዳው ምክንያት መውደሙንም ገልጿል። ካለፈው ሳምንት ሐምሌ 14 ቀን 2016 ዓመተ ምህረት ጀምሮ የጎፋ ዞን ገዘ ጎፋ ወረዳን ጨምሮ በደቡባዊ የኢትዮጵያ አካባቢዎች በጥቂት ቀናት ውስጥ በመቶዎች የሚቆጠሩ ሰዎችን ሕይወት የቀጠፈ የመሬት መንሸራተት አደጋዎች ተከስተዋል። አደጋዎችን በተመለከተ የአሜሪካ ድምጽ ያነጋግራቸው በሐዋሳ ዩኒቨርሲቲ የጂኦሎጂ ትምህርት ክፍል የጂኦሎጂ ምህንድስና ባለሙያ ወገኔ ታለልኝ የደቡባዊ ኢትዮጵያ አካባቢዎች ለመሬት መንሸራተትና ለናዳ የተጋለጡ ናቸው ብሏል።
አጠቃላይ የኢትዮጵያ መልክዓ ምድር ካየን ሜዳማ አለ፣ ተራራማዎች አሉ እና ስምጥ ሸለቆ እና በተለያየ የተራራማ አካባቢ ነው የሚሸፈነው እና ያ መልክዓ ምድር ልዩነት ለመሬት መንሸራተት ምክንያት ይሆናል። እና ደቡባዊ ክፍል አሁን ለምን በዛ? ሌላ የዝናብ መጠኑ ወደ ደቡብ ከፍተኛ የዝናብ መጠን አለ። ክረምቱ ቀደም ብሎ ነው የገባው፣ አሁንም እየቀጠለ ነው እና ይሄ አንዱ ምክንያት ነው።
አደጋዎቹ ከመልክዓ ምድራዊ ገጽታ ጋር ተያያዘ የመሬት አጠቃቀም ችግርን እንዲሁም ከባድ ዝናምን ተከትለው የሚከሰቱ መሆናቸውን ባለሙያው ወገን ያስረድተዋል።
ምንድነው ይሄ ከመሬት አጠቃቀሙ? አሁን ለኢንፍራስትራክቸር ለተለያዩ ለመንገድ ስራዎች ስንጠቀም ተራራን ይቆርጣሉ መንገዶች ሲያልፍ። ያ ተራራ ሲያልፍ ተዳፋትነቱ የበለጠ ደግፎች ይዞት የነበረውን ከስር የደገፈውን ድጋፍ ያነሳዋልና ያ ድጋፉ ሲያጣ የመንሸራተት ድሉ ይጨምራል። ሌላው ሰዎች የህዝብ ቁጥር እየጨመረ ነው። መሬቱ አነስተኛ ነው። ተራራማ አካባቢ የሚኖሩ ሰዎች ተራራውን ነው የሚጠቀሙት ለተለያየ የእርሻ ምርት ለመጨመር። ያ ምናልባት በላዩ ላይ የነበረውን እጽዋቶችን የማንሳት የበለጠ ተጋላጭ ያደርገዋል። ለእርሻ ሲባል ለተለያየ እንቅስቃሴ ዛፎችን መቁረጥ፣ ደግፎት ይዞት የነበረውን ነገር ማሳጣት፣ ድጋፉን ማሳጣት ሌላኛው አንዱ የመሬት አጠቃቀም ላይ የተያያዘ ነው።
ስለ መፍትሄው የጠየቁት ባለሙያው
መፍትሄው አካባቢው ላይ የተጋላጭነት ካርታዎችን መስራት እዛ አካባቢ ስንት ሰው ነው የሚኖረው፣ ስንት ሰው ነው ተጋላጭ የሚለውን በእንግሊዝኛ ዞኔሽን ማፕ ወይም ደግሞ የተጋላጭነት እዛ አካባቢ ምን ያህል ሰው ነው የሚጋለጠው፣ የትኛው አካባቢ ነው ለዚህ ተጋላጭ የሆነው አካባቢ የሚለውን የአካባቢውን የተጋላጭነት ልየታ መስራት ነው። ከዛ በኋላ ግን ሰዎች ብዙ ተጋላጭ ከሆኑ ያንን አካባቢ ለተወሰነ ጊዜ ለምንም አይነት ጥቅም እንዳይውል ማድረግ፣ ወደ ተለያዩ ቦታዎችን ሰዎችን ማንሳት አንደኛው መፍትሄ ነው።
በጥቂት ቀናት ውስጥ ተከታትለው በደረሱት የመሬት መንሸራተት አደጋዎች በመቶዎች የሚቆጠሩ ነዋሪዎች ህይወት አልፏል። የቀሪ ቤተሰቦቻቸውም ኑሮ ተመሳቅሏል። ትላንት አራተኛ ቀኑን ባስቆጠረው በጎፋ ዞን ገዜ ጎፋ ወረዳም በአደጋው ብቻ እስካሁን 257 ሰዎች መሞታቸውን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት በምህጻሩ ዩኤን ኦቻ ትላንት ባወጣው መግለጫ ገልጾም የሟቾች ቁጥርም እስከ 500 ከፍ ሊል እንደሚችል አስታውቋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም